Voice of America.
ጠቅላይ ሚኒስትር አብይ አህመድ ካቢኔያቸውን ዛሬ አሳውቀዋል። ያቀረቡት ሹመትም ጸድቆላቸዋል። ከ28ቱ ሚኒስትሮች 18ቱ በነበሩበት የሚቀጥሉ ወይም በሌላ መስሪያ ቤት በተመሳሳይ ኃላፊነት እንዲሰሩ የተሾሙ ናቸው። ጠቅላይ ሚኒስትሩ ሹመቱን ሲያሳውቁ ቀይ መስመሮችን አስምረዋል። በአገልግሎት አሰጣጥ ውስጥ ህብረተሰቡን ማማረርና የሙስና አድራጎቶች በዋዛ ሊታለፉ የማይገባቸው እንደሆኑ አስገንዝበዋል። እስክንድር ፍሬው ተጨማሪ ያለው ከአዲስ አበባ።
እኔ በዛሬው ዕለት በሕዝብ ተወካዮች ምክር ቤት ፊት ቀርቤ ሚኒስትር ሆኜ ስሾም ለሕገ መንግስቱ ታማኝ በመሆን ከሀገሪቱና ከሕዝቡ የተጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ሕግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል ገባለሁ።
ጠቅላይ ሚኒስትር ዶክተር አብይ አህመድ ወደዚህ ኃላፊነት ከመጡ በሶስት ሳምንታት ጊዜ ውስጥ የመጀመሪያውን የካቢኔ ሹምሽር አካሂደዋል። ጠቅላይ ሚኒስትሩ ለፓርላማ አባላት እንዳስረዱት የካቢኔ ሹምሽሩ ኢህአዴግና መንግስት ያካሄዱትን ግምገማ ተከትሎ የተከናወነ ነው።
ባለፉት ጥቂት አመታት በአገራችን የተከሰቱትን ችግሮች ለመፍታትና ያለውን ሁኔታ ለመቀየር ድርጅታችን ኢህአዴግ ዝርዝር ግምገማ ካደረገ በኋላ የአመራር ለውጥ ማድረጉና ይህም ለውጥ በሰላማዊ መንገድ መፈጸሙ ይታወሳል። ይህ ከሆነ በኋላ የችግሩ መንስኤ በዝርዝር ጥናት የሚሻ ቢሆንም በግምገማዎቻችን ካየናቸው አንኳር ጉዳዮች መነሳት አንዱ መፈተሽ የፈለግነው የአስፈጻሚ አካላትን የማስፈጸም ብቃት ነው። በዚሁ መሰረት አንደኛ ባለፉት አንድ አመት ተኩል ገደማ የምክር ቤት ቋሚ ኮሚቴ ክትትል ሪፖርት በዝርዝር በመገምገም፣ ሁለተኛ የአስፈጻሚ ተቋማት የአፈጻጸም ሪፖርት እንዲሁ በዝርዝር በመገምገም፣ ሶስተኛ የሰው ሀብትና የፐብሊክ ሰርቪስ አገልግሎት አሰጣጥ ሱፐርቪዥን ክትትል ሪፖርት በዝርዝር በመገምገም፣ አራተኛ የዋና ኦዲት የክዋኔን እና የፋይናንስ ኦዲት ሪፖርት በዝርዝር በመገምገም ሁሉም ተቋማት አስፈጻሚ መስሪያ ቤቶች ጋር ዝርዝር ግምገማ አካሂደናል። በተካሄደው ግምገማ አሁን ሕዝብ የሚያነሳቸውን ጥያቄዎች በበቂ ሁኔታ ለመመለስ እንዲያስችል የሚኒስትሮች ሽግሽግ ማድረግ አስፈላጊ መሆኑ ታምኖበታል።
የካቢኔ ሽግሽግ እንዲካሄድ ምክንያት የሆነው ሁለተኛው ነጥብ ደግሞ የሴቶችን ተሳትፎ የማረጋገጥ ጉዳይ መሆኑን ጠቅላይ ሚኒስትሩ አብራርተዋል። አዲሱ ጠቅላይ ሚኒስትር የሚኒስትሮቹን ሹመት ያጸደቁት በኃላፊነት በሚቆዩባቸው ጊዜያት ሊያልፏቸው የማይገቡ ቀይ መስመሮች መኖራቸውን በማሳሰብ ጭምር ነው። የአገልግሎት አሰጣጥ ችግርና ሙስና፣
አሁን የሚሾሙትም ሆኑ ባሉበት ሚኒስትር ሆነው የሚቀጥሉ የካቢኔ አባላት እንዲገነዘቡ በዚህ ምክር ቤት ፊት በታላቅ ትህትና ላቀርብላቸው እንፈልገው፣ አንደኛ የአቅም ውስንነት ካለ ለመማር ዝግጁ እስከሆኑ ድረስ በመደጋገፍ ያንን ክፍተት መሙላት ይቻላል፣ ፕሮጀክት ማድረግም ይቻላል። ነገር ግን ሁለት ሊታለፉ የማይገባቸው አንኳር ጉዳዮች አሉ። አንደኛው ህዝብ በመንግስት ላይ ቅሬታ የሚያቀርብበት የአገልግሎት አሰጣጥ ጉዳይ አሁን ያለውን አገልግሎት አሰጣጥ ሁኔታ መቀየር መቻል ግዴታና ቀይ መስመር መሆኑን መግለጽ እፈልጋለሁ። ህዝቡ የተለየ ሰርቪስ የተለየ አገልግሎት አይጠብቅም። ወርቅ እንድናነጥፍ አይጠብቅም። የሚጠብቀው መታወቂያ ለማውጣት ተጨማሪ ገንዘብ የማይጠየቅ፣ መታወቂያ ለማውጣት ዘመድ አዝማድ ማስደወል የማያስፈልገው ዜጋ መሆን ይፈልጋል። ይህንን ማረጋገጥ ከነበሩትም ከሚሾሙትም በጥብቅ መንግስት የሚፈልገው መሆኑን በአንክሮ ማሳሰብ እፈልጋለሁ። ሁለተኛ በቀይ መስመርነት የሚታይና ልናልፈው የማንችለው ጉዳይ በተደራጀና ባልተደራጀ ሁኔታ ህዝቡን እያሰቃየ ያለው የሙስና ሁኔታ ነው። የሙስና ሁኔታ ራሳችን ባለመሳተፍ ብቻ ሳይሆን በምንመራው መስሪያ ቤት ለብክነት የሚዳርጉ ጊዜን፣ ገንዘብን፣ ንብረትን የሚያወድሙ ሁኔታዎች በጥብቅ ክትትል የመምራት ኃላፊነት ቀይ መስመር መሆኑና የተለየ ክትትል የሚሻው መሆኑን ለነበሩትም ለአዲሶቹ ማሳሰብ ፈልጋለሁ። ብክነት ሲባል ንብረትን የሚመለከት ይሆናል። ግዜ ሲባል አላስፈላጊ ስብሰባዎችን የሚመለከት ይሆናል። ስብሰባ ማድረግ ስንፈልግ ቅዳሜና እሁድ መጠቀም እንችላለን። ከስራ ሰዓቶች መጠቀም እንችላለን። በተጨማሪ ግዜ ሲባል አላስፈላጊ የሆኑ የውጭ ጉዞዎችን ሰብሰብ ማድረግንም ይጨምራል። ትኩረት አድርገን ያለን ሀብት በሙሉ አሁን ያለውን ችግር ለመፍታት እንድናውል ይህ የተከበረው ምክር ቤትም ከዚህ አንጻር ከፍተኛ ክትትልና ቁጥጥር እንዲያደርግና አስፈጻሚ አካላትን እንዲደግፍ ከዚህ ውጭ ባሉ ችግሮች እየተጋገዝን ያቅም ውስንነት ካለም በተለያየ መንገድ እነዛን እየሞላን ለመሄድ የሚያስችል መሆኑን አዲስ ተሿሚዎች ነባር አመራሮችም በእነዚህ ሁለት ጉዳዮች ጥብቅ ክትትል የሚደረግ መሆኑን በመገንዘብ በተሿሚ ማግስት ከሰራተኛቸው ጋር ዝርዝር ውይይት በማድረግ ህዝቡ የሚያማርባቸውን ከባቢዎች እንዲፈቱ በዚህ ምክር ቤት ፊት ለማቅረብ ተፈልጋለሁ።
የእንስሳትና አሳ ሀብት ሚኒስቴር ከእርሻና ተፈጥሮ ሀብት ሚኒስቴር ጋር በመዋሃድ የግብርናና የእንስሳት ሀብት ሚኒስቴር የሚል ሌላ መስሪያ ቤት ፈጥረዋል። በዚህ መሰረት ጠቅላይ ሚኒስትሩንና ምክትላቸውን ጨምሮ 31 የነበረው የካቢኔ አባላት ቁጥር ከዛሬ ጀምሮ ወደ 30 ዝቅ ብሏል። ከነዚህ የካቢኔ አባላት መካከለም 28ቱ ሚኒስትሮች ናቸው። ጠቅላይ ሚኒስትር አብይ ዛሬ ያደረጉት የካቢኔ ሹምሽር የሚመለከተውም እነዚህን 28 ሚኒስትሮች ነው። ከመካከላቸው 12ቱ ባሉበት ኃላፊነት ቀጥለዋል። 6ቱ በተመሳሳይ ኃላፊነት ወደ ሌላ የሚኒስቴር መስሪያ ቤት ተሸጋሽገዋል። እናም አዲስ የተሾሙት 10ሩ ብቻ ናቸው። አዲስ ከተሾሙት መካከል የቀድሞው የፓርላማ አፈ ጉባኤና እስከዛሬ ደግሞ በቤልጅየም ብራሰልስ የኢትዮጵያ ባለሙሉ ስልጣን አምባሳደር የነበሩት ተሾመ ቶጋ ይገኙበታል። የመንግስት ልማት ድርጅቶች ሚኒስትር በመሆን ነው የተሾሙት። የሆዴድ ማዕከላዊ ኮሚቴ ጽፈት ቤት ምክትል ኃላፊ አቶ ብርሃኑ ጸጋዬ ደግሞ ጠቅላይ አቃቤ ሕግ ሆነው ተሾመዋል። ከአንድ ሚኒስቴር መስሪያ ቤት ኃላፊነት ወደ ሌላ ከሄዱት ወይም ከተሸጋሸጉት መካከል ደግሞ እስከዛሬ ድረስ መከላከያ ሚኒስትር የነበሩት ሲራጅ ፈጌሳ፣ የትራንስፖርት ሚኒስትር፣ የማዕድን ነዳጅና የተፈጥሮ ጋዝ ሚኒስትር የነበሩት አቶ ሞቱማ መቃሳ ደግሞ የመከላከያ ሚኒስትር ሆነዋል። የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት ሚኒስትር በመሆን የተሾሙት ደግሞ የትራንስፖርት ሚኒስትር የነበሩት አቶ አህመድ ሺዴ ናቸው። በዚህም መሰረት አቶ አህመድ በኦሮሚያ ክልል በሌላ ኃላፊነት የተሾሙትን ዶክተር ነገሪ ሌንጮን ይተካሉ። በጠቅላይ ሚኒስትር ጽፈት ቤት በሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማዕከል ዋና አስተባባሪ የነበሩት የኢሃድግ ምክር ቤት ጽፈት ቤት ኃላፊ አቶ ሽፈራው ሽጉጤም የካቢኔ አባል በመሆን የግብርናና የእንስሳት ሀብት ሚኒስትር ሆነው ተሾመዋል። የገንዘብና ኢኮኖሚ ልማት ሚኒስትር ዶክተር አብርሃም ተከስተ፣ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ፣ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ኢንጂነር ስለሺ በቀለና በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር አቶ አስመላሽ ወልደስላሴ ደግሞ ባሉበት ከሚቀጥሉት መካከል ናቸው። ጠቅላይ ሚኒስትሩ ይፋ ያደረጉት ይህ የመጀመሪያ የካቢኔ ሹምሽር የተለያዩ አስተያየቶችን ያስከተለ ነው። ከነዚህ አስተያየት ሰጪዎች አንዱ የመድረክ ምክትል ሊቀመንበር ፕሮፌሰር በየነ ጴጥሮስ አዲስ ነገር አላየሁም ብለዋል። ተሿሚዎቹ የተመረጡት በጠቅላይ ሚኒስትሩ በራሳቸው ብቻ ሳይሆን በክልሎች ጭምር እንደሆነ ይገምታሉ።
እኔ ብዙ ለውጥ አላየሁም ሰዎቹ ተቀየሩት ማለት ነው። ስለዚህ ምርጫው ሙሉ በሙሉ ምናልባት እሳቸው ፍቃድ ብቻም የሆነ አልመሰለኝም። ምክንያቱም አንድ ሁለት የቀድሞ ሚኒስትሮቹን ደግሞ ክልሉ ስለሚፈልጓቸው ተነስተዋል እና በምትካቸው ሌላ ረኩ ይላሉ። ስለዚህ እንግዲህ ከፌዴራሉ ደረጃ ላይ ኃላፊነት ነው ብቃት አላቸው የተባሉት ከመስጠት ክልሎቹ አስፈልጎ እገሌን እፈልገዋለሁ ማለት እንደሚቻልም ከንግግራቸው ማዳመጭ እያለሁ
በሕዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴታ አቶ አማኑኤል አብርሃም አብዛኛዎቹ ሚኒስትሮች አዲስ አይደሉም በሚለው ሐሳብ አይስማሙም።
በተለይም ከውጤታማነት አንጻር ችግር አለባቸው የተባሉ የህዝብ ጥያቄን በአግባቡ በመመለስ መልካም አስተዳደርን በማረጋገጥና ትራንስፎርሜሽኑን በማረጋገጥ ከሙስናና ብክነት የጸዳ አሰራርን በማጠናከርና አመራር አንድነትን ፈጥሮ ተግባራትን በማከናወን ረገድ ያሉበትን ሁኔታ በዝርዝር ከፈተሸ በኋላ እነዚህ ሰዎች አሁን ካሉበት መስሪያ ቤት ወደ ሌላ ቦታ ቢሄዱ የበለጠ ሊሰሩ ይችላሉ ብሎ ያመኑባቸው እንዲሸጋሸጉ ተደርገዋል። ተነስተው በምትካቸው ሌሎች አዳዲስ አመራሮች ቢመጡ ይሻላሉ የተባሉትን 10 የሚሆኑ አዳዲስ አመራሮችን አምጥተዋል። 12 የሚሆኑ ደግሞ በነበሩበት ስራ የተሻለ ውጤት ያስመዘገቡ ስለሆነ ባሉበት እንዲቀጥሉ ነው የተወሰነው። ይሄ ማለት በአጠቃላይ ከአንድ ቦታ ወደ ሌላ ቦታ ሲዘዋወርም አዲስ ነው የሚሆነው። ለዛ ቦታ ያ የተሾመው ሚኒስትር አዲስ ነው የሚሆነው። በአጠቃላይ ሲታይ ከ28ቱ የሚኒስትር ደረጃዎች ወይም ካቢኔ ሚኒስትር ደረጃዎች 12ቱ ሲቀሩ 16 ላይ ለውጥ ተደርጓል ማለት ነው። ይሄ ትልቅ ለውጥ ተደርጎ መወሰድ ያለበት በትልቅ ለውጥነቱ ነው እንጂ አነስተኛ ነው በሚል መደረግ የለበትም። በመሰረቱ ስር ነቀል ለውጥ
አንድ የመጨረሻ ጥያቄ ላንሳ ማኑኤል። እንግዲህ ከዚህ በፊት የተሻሚው የስም ዝርዝር ለፓርላማ ወይም በህዝብ ተወካዮች ምክር ቤት ሲቀር ከሚደረደሩት ነገሮች አንዱ ብሔር እየተባለ ይጠቀስ ነበር። አሁን ላይ ብሔር የሚል ነገር አልተጠቀሰም። ይህ ምክንያቱ ምንድነው?
እንግዲህ ዋናው ጉዳይ ይሄ የካቢኔ አባላት መላ ሀገሪቱን የሚያገለግሉ በመሆናቸው ሁሉንም የሀገሪቱን ህዝቦች በእኩል አይን የሚያዩ ሁሉንም አካባቢዎች እንደየአካባቢው ህዝብ በማየት የሚፈልግባቸውን ኃላፊነት ሊወጡ ይችላሉ ተብሎ ታምኖባቸው የመጡ መሆናቸው ትልቁን ቦታ የሚይዝ ነው የሚሆነው። የካቢኔ ቦታዎች ውስን ከመሆናቸው አንፃር በብቃት ሁሉንም የሚያገለግሉ መምጣት እንዳለባቸው ታምኖበት የተሰራ አርጌ ነው ወስዶ።
ከ2007ቱ አገር አቀፍ ምርጫ በኋላ በኢህአዴግ የሚመራው መንግስት አዲስ ካቢኔ ወይም ሹምሽር ይፋ ሲያደርግ ያሆኑ ለሶስተኛ ጊዜ ነው። የኢትዮጵያ የህዝብ ተወካዮች ምክር ቤት በዛሬ ውለው በሂደት ሲታየቆየውን የአፈ ጉባኤ አባዱላ ገመዳ የመልቀቂያ ጥያቄም ተቀብሏል። በመተካቸውም ወይዘሮ ሙፈሪያት ካሚልን መርጧል። ወይዘሮ ሙፈሪያት የኢትዮጵያን ፓርላማ በአፈ ጉባኤነት ለመምራት ባለፉት 27 ዓመታት ውስጥ የመጀመሪያዋ ሴት ሆነዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።